ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 28 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እኔም ሰለሞን ክፍሌንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አድምጡን።
ኢትዮጵያ ውስጥ በዚህ ዓመት 8.3 ሚሊዮን ሰው አስቸኳይ ምግብ ነክና ሌላ እርዳታ የሚጠብቅ እንደሆነ የአደጋ ስጋት ሥራ አመራር ኮሚሽን ይፋ አደረገ።
ዘመህር አሴስመንት ኮምባይንድ ዊዝ ኤች ኤን ኦ ማቴሪያል ኒድ ኦቨርቪው ሃቭ አይደንቲፋይድ
የመኸር ወቅቱን ቅኝት ከሰብአዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋህደን ስንመለከተው እንደ አውሮፓ አቆጣጠር በ2019 ዓ ም 8.3 ሚሊዮን ሕዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል።
ኮሚሽነር ምትኩ ካሳ ናቸው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በዚህ ዓመት በኢትዮጵያ 8.3 ሚሊዮን ሕዝብ አስቸኳይ የምግብ ነክና ሌላ እርዳታ የሚጠብቅ እንደሆነ የአደጋ ስጋት ሥራ አመራር ኮሚሽን ይፋ አድርጓል። እርዳታውን ለማቅረብም ከ28 ቢሊዮን ብር በላይ እንደሚያስፈልግ ተገምቷል። መንግሥትም ሆነ አጋሮቹ ትኩረታቸውን ከእርዳታው ወደ ዘላቂ ልማት ሥራዎች እንዲያደርጉ ኮሚሽነር ምትኩ ካሳ ጥሪ አቅርበዋል። አድማጮች፣ ይህን አስመልክቶ አብይ ርዕስ ከዜናው በኋላ በስፋት ይመለስበታል።
አዲስ አበባ ውስጥ ተደራጅተው በጦር መሳሪያ የተደገፈ ከባድ የወንጀል ድርጊቶቹን ሲፈጽሙ ነበሩ የተባሉ በስምንት ቡድኖች የነበሩ 48 ተጠርጣሪዎችን በቁጥጥር ስር ማዋሉን ፖሊስ ኮሚሽን አስታወቀ። በዋነኛነት በውጭ ሀገር ዜጎች፣ በባለሀብቶችና በመንግሥት መሠረተ ልማቶች ላይ ያነጣጠረ ዘረፋና የተደራጀ የከባድ ወንጀል ድርጊቶች እንደ ተደጋገሙ ኮሚሽኑ ጨምሮ ገልጿል። በሌላ ዜና በሕገ ወጥ መንገድ ሲዘዋወር የነበረ የተባለ 105 ካላሽኒኮቫ የጦር መሳሪያ በቁጥጥር ስር ማዋሉን የቡራዩ ከተማ ፖሊስ አስታውቋል። ከጋምቤላ ክልል ወደ አማራ ክልል በርካታ የጦር መሳሪያዎችን ጭኖ ሲጓዝ የነበረ ሌላ ተሽከርካሪም ትናንት ሌሊት በቁጥጥር ስር መዋሉ ተነግሯል።
ሞቃዲሾ ውስጥ ከሶማሊያው ፕሬዚደንት ቤተ መንግሥት አቅራቢያ ከሚገኝ ምግብ ቤት ውጪ ዛሬ የደረሰ የመኪና ቦምብ ፍንዳታ በትንሹ ለአምስት ሰዎች ሕይወት መጥፋትና ሌሎች ዘጠኝ መቁሰል ምክንያት መሆኑ ተገልጿል። የጥቃቱን ሰለባዎች ቁጥር ያስታወቁት የደህንነት ባለሥልጣናትና የዳስላን ምግብ ቤት ባለቤት ናቸው። የምግብ ቤቱ ባለቤት ማምሻውን ለአሜሪካ ድምፅ የሶማሊኛው አገልግሎት እንደገለጹት ጥቃቱ የደረሰው መንገድ ላይ ቆሞ በነበረ አንድ ቦምብ የተጫነ መኪና አማካይነት ነው። ምግብ ቤቱ በአብዛኛው የሚዘወተረው ወደ ቤተ መንግሥቱ ከሚወስዱ መንገዶች አንዱን በሚጠብቁ ወታደሮች ነው ተብሏል። ኬላው ፍንዳታው ከደረሰበት ግማሽ ኪሎ ሜትር ርቀት ላይ ይገኛል። አንዳንዶቹ በጽኑ የተጎዱ ዘጠኝ ሰዎችን ሆስፒታል አድርሰናል ሲሉ የከተማዋ ብቸኛ ፈጥኖ ደራሽ የሕክምና አገልግሎት ሰጪ የአሚን አምቡላንስ ሠራተኞች ለአሜሪካ ድምፅ አስረድተዋል። በዛሬው የመኪና ቦምብ ጥቃት ስድስት የመንግሥቱን ወታደሮች ገድለናል ያለው ነውጠኛው የአልሻባብ ቡድን ኃላፊነት ወስዷል። የዛሬው ጥቃት የደረሰው ሁለት የአጥፍቶ ጠፊ መኪና ፍንዳታዎች ከአንድ ሳምንት በፊት በትንሹ 30 ሰዎችን ገድለው ሌሎች 140 ከጎዱ በኋላ ነው።
በሕፃናት ላይ ተፈጽሟል የተባለን ወሲባዊ ወከባ ደብቀዋል በሚል ጥፋተኛ ሆነው የተገኙ አንድ የፈረንሳይ ጳጳስ ዛሬ ሐሙስ ሥራ መልቀቃቸውን ይፋ አደረጉ። በሕፃናቱ ላይ የወሲብ ጥቃት ፈጽመዋል ተብለው የተከሰሱት ደግሞ በጳጳሱ አህጉረ ስብከት ውስጥ የሚያገለግሉ ካህን መሆናቸው ታውቋል። ወሲባዊ ጥቃትና ወከባን አስመልክቶ ቫቲካን ላይ ከተካሄደው ከፍተኛ ጉባኤ በኋላ ሊሳ ብራያንት ከፓሪስ የላከችው ዘገባ ተጨማሪ ማብራሪያ አለው። አዲሱ አበባ ያቀርበዋል።
ጳጳሱ ፊሊፕ ባርባሪን በስድስት ወራት እገዳ እስር ቤት እንደሚገቡ የሚገልጽ ማዘዣ እንዳገኙ ለመገናኛ ብዙሃን በሰጡት ቃል የሥራ መልቀቂያቸውን በቀናት ውስጥ ለርዕሰ ሊቃነ ጳጳሳት አባ ፍራንሲስ እንደሚያቀርቡ ተናግረዋል። በአህጉረ ስብከታቸው ሊዮን ውስጥ ለተፈጸመው ወሲባዊ ወከባና ቅሌት በግላቸው ይቅርታ እንደሚጠይቁ ገልጠው ሰለባዎቹንም ሆነ ቤተሰቦቻቸውን ዘወትር በጸሎቴ አስባቸዋለሁ ሲሉ በጠበቃቸው አማካኝነት ተናግረዋል። ጠበቃቸው ዣን ፌሊክስ ሉቺያኒ ለፈረንሳይ ራዲዮ በሰጡት ቃል አቡኑ ፍርዱን ይግባኝ እንደሚሉ ተናግረዋል። የቅጣት ውሳኔ የተላለፈባቸው ግን አህጉረ ስብከታቸው ውስጥ የሚያገለግሉት ቄስ በርናንድ ፕሪያንት በ1980ዎቹና በ1990ዎቹ በወጣት ቦይስካውቶች ላይ ወሲባዊ ወከባ መፈጸማቸውን ሳያመለክቱና ሳያጋልጡ በቸልታ በዝምታ በማለፋቸው እንደሆነም ታውቋል። ጳጳሱ ባርባሪን ግን ይህን በሕፃናቱ ላይ የደረሰውን ወሲባዊ ወከባ ያወቁት ከዓመታት በኋላ ነው ሲሉም ተከራክረዋል። ፍራንሲስ ዳቮክስ ይባላሉ። ቄሱ ወከባ ካደረሱባቸው መካከል አንዱ ናቸው። ማንም ከሕግ በላይ እንዳልሆነ ተረጋገጠ ሲሉ ለጋዜጠኞች ቃላቸውን ሰጥተዋል። አክለውም ይህ ደግሞ ለሕፃናት ጥበቃ ትልቅ ዋስትና ነው ነው ያሉት። በዚህ በቤተ ክርስቲያን ወሲባዊ ቅሌት ከተወነጀሉ መካከል ጳጳሱ ባርባሪን ከፍተኛው አቡን ናቸው። ቀደም ሲል አንድ የአውስትሬሊያ ሊቀ ጳጳስ በተመሳሳይ ቅሌት ተከሰው እንደተፈረደባቸው ይታወቃል። በዚህኛው ቅሌት የተከሰሱት ፋዘር ፕሪያንት በቅርቡ ፍርድ ቤት ይቀርባሉም ተብሏል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ጥገኝነት ፈላጊዎች በሀገሪቱ ለሁለት ዓመታት መቆየት እንዲችሉ የሚሰጠውን ሰብአዊ ከለላ የሚሰርዘው የጸጥታ አዋጅ ይብሱን ጸጥታ ማደፍረስ እንጂ ጥቅም የለውም ሲሉ የደቡባዊ ኢጣሊያዋ ክፍለ ሀገር የካላብሪያ የከተሞች ከንቲባዎችና የማኅበራዊ ኑሮ ሠራተኞች አሳስበዋል። ፍልሰተኞቹ ባዶ የነበሩትን ትምህርት ቤቶች ሞልተውልናል፣ ለነዋሪዎችም አዳዲስ የሥራ ዕድሎችን ፈጥረዋል ያሉት ከንቲባዎቹና የማኅበራዊ ኑሮ ሠራተኞቹ በቅርቡ የጣሊያን መንግሥት ያጸደቀውን አዋጅ መንቀፋቸውን ጠቅሳ ሳቢና ካስል ፍራንኮ ለቪኦኤ ዘግባለች። ቆንጅታዬ ታቀርበዋለች።
ካላብሪያ በምትባለው የተዳከመች የደቡባዊ ጣሊያን ክፍለ ሀገር ኮሎኒያ፣ ስቲግናኞና ሪያቺ የተባሉት ከተሞች ስደተኞቹ ከገቡ ወዲህ ከተነቃቁት መካከል ጥቂቶቹ ናቸው። ብዙ መከራ ባህር ተሻግረው የደረሱት ብዙዎቹ ስደተኞች አሁን መጻኢ እጣቸው አስጊ ሆኗል። የሀገሪቱ ፓርላማ በቅርቡ ያጸደቀው የጸጥታ አዋጅ ለሁለት ዓመታት በህጋዊነት እንዲቆዩ የነበረውን ህጋዊ ከለላ ሰርዞታልና ከከተሞቹ ከንቲባዎች መካከል አንዳንዶቹ እንደውም በግልጽ ይህን አዋጅ ተግባራዊ አናደርግም እስከ ማለት ደርሰዋል። የጥንታዊዋ ኮሎኒያ ከተማ ከንቲባ ኬቲ ቤልካስትሮ እኛም ሆን ሌሎቹ ከተሞች ፍልሰተኞቹን በአንድነትና በሰብአዊነት መንፈስ ተቀብለናል። ይህን ለዓመታት ስናደርግም ስደተኞቹን እየረዳን ከተሞቻችንን የማነቃቃት እድል ይፈጠርልናል ብለን ነው ይላሉ።
aperto fisicamente le sue porte quindi le case dica uno
ከርስ በርስ ጦርነት ከሃይማኖት ግጭት ከረሃብና ከድህነት ሸሽተው ሀገራቸውን ጥለው የተሰደዱት ብዛት ያላቸው ሰዎች ከተማቸው በሯን ህዝቡም ቤቱን ከፍቶ እንደተቀበለ ነው የተናገሩት ከንቲባይቱ። የከተማችን ህዝብ እጆቹን ዘርግቶ የተቀበላቸው ስደተኞች በጥሩ ሁኔታ ተላምደው ተዋህደውናል፣ ብዙዎችም ከሀገሬው ሰው እየተጋቡ ነው ብለዋል። ሮዚ ካሪስቶ ስቲግኖና ከተማ የምትኖር የ27 ዓመት ወጣት ነች። ከቅርብ ዓመታት ወዲህ የከተማዋ ወጣቶች እዚሁ መቆየትን እየመረጡ ነው። ስደተኞቹን በመርዳትና በሌሎችም ከአሁን ቀደም ባልነበሩ ስራዎች የመሰማራት እድል ስለተፈጠረላቸው ነው ብላለች።
አስቲኛኖ ለስኮለ ስተውኖ ፐርኪውደር
ስደተኞቹ ባይመጡ ኖሮ ትምህርት ቤቶቻችን ይዘጉ ነበር ትላለች ወጣቷ። ስደተኞቹ የደቀኑት ምንም የሁከት ስጋት የለም ያሉት ከንቲባዋ በበኩላቸው አዲሱን አዋጅ ተከትሎ የጸጥታ ችግር እንደሚባባስ ግን አልጠራጠርም ብለዋል።
የዩናይትድ ስቴትስ የተወካዮች ምክር ቤት በሳዑዲ አረቢያው ጋዜጠኛ ጀማል ካሾግዢ መገደል ክፉኛ በተቆጣበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ በሪያድ የአሜሪካ አምባሳደር እንዲሆኑ ያጯቸው ጀነራል ጆን አቢዜድ የሁለቱን ሀገሮች ግንኙነት ተከላክለዋል። የኢራንን ጎጂ ተጽዕኖ ለመቋቋም ከሳውዲ አረቢያ ጋር ጠንካራ ግንኙነት መፍጠር ለብሔራዊ ጥቅማችን እጅግ አስፈላጊ ይሆናል ብለዋል በጡረታ የተገለሉት የጦር ሰራዊቱ ጀነራል ጆን አቢዜድ ትናንት ሹመታቸውን እንዲያጸድቅ በተመረጠለት የሕግ መወሰኛው ምክር ቤት ፊት በቀረቡበት ወቅት። የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ በዚህ ወቅት የሳዑዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን የለየላቸው ወንበዴ ሆነዋል ሲሉ ተችተዋል። ሳዑዲ አረቢያ በቅርቡ የወሰደቻቸውን እርምጃዎች ተከትሎ ዩናይትድ ስቴትስ የመን ውስጥ የምትሰጠውን ወታደራዊ ድጋፍ እንድታቋርጥ የሁለቱም ፓርቲዎች ሴናተሮች ሐሳብ ማቅረባቸው ይታወሳል። ዩናይትድ ስቴትስ በዋሽንግተን ፖስት ጋዜጣ አምደኛው ጀማል ካሾግዢ መገደል ምክንያት በ17 የሳዑዲ ዜጎች ላይ ማዕቀብ ጥላለች። ሳዑዲ አረቢያ በአንድ በኩል ሴቶች መኪና እንዲነዱ እየፈቀደች፣ በሌላ በኩል አጥንት የሚሰነጥቅ መጋዝ የታጠቀ የወረው በላ ቡድን ወደ ሌላ ሀገር በመላክ ተቃዋሚዎችን ታሳርዳለች። ስለዚህ ልንሞኝ አይገባም ብለዋል የኬንታኪው ሪፐብሊካን ሴናተር ራም ፖል። የዜናው ሰዓት አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ፣ በ5 ሜትር ባንድ በ1240 ኪሎ ኸርዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 28 2011 ዓ.ም ምሽት ፕሮግራም ነው።
የፖለቲካ ፓርቲዎችና የገንዘብ ድጎማ
የመንግስትን ሀብትና ንብረቶችም ለፖለቲካ ስራ የመጠቀም አጋጣሚና እድሉ ያለው መሆኑ እነዚህ ተደምረው በሚታዩበት ጊዜ ገዢው ፓርቲ ወይ ኢህአዴግ ከተቃዋሚዎች የተሻለ የፋይናንስ አቅም አለው።
በወሎ ዩኒቨርሲቲ የህግ መምህር ዘላለም እሸቱ ከሰጡት ግምገማ የተቀነጨበ ነው የሰማችሁት። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ በዚህ ዓመት 8.3 ሚሊዮን ሰው አስቸኳይ ምግብ ነክና ሌላም እርዳታ የሚጠብቅ መሆኑን የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። እርዳታውን ለማቅረብም ከ28 ቢሊዮን ብር በላይ እንደሚያስፈልግ ተገምቷል። መንግሥትም ሆነ አጋሮቹ ትኩረታቸውን ከእርዳታው ወደ ዘላቂ ልማት ሥራዎች እንዲያደርጉ ኮሚሽነር ምትኩ ካሳ ጥሪ አቅርበዋል። መለስካቸው ማህ ዝርዝር ይዟል።
ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን ዛሬ ረፋዱ ላይ ለአጋር መንግሥታትና ድርጅት ተወካዮች ይፋ ባደረገው የሰብአዊ እርዳታ ዕቅድ ዘንድሮ በኢትዮጵያ 8.3 ሚሊዮን ሕዝብ የአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚጠብቅ ገለጸ። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ከሚመለከታቸው አካላት ጋር በመሆን በመኸር ሰብል አብቃይና አርብቶ አደር አካባቢዎች የምግብ ዋስትና ጥናት በማድረግ ነው ይህን ዕቅድ ይፋ ያደረገው። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ ያሰራጫቸው አንዳንድ የጽሑፍ መረጃዎች 8.86 ሚሊዮን የሚሆን ሕዝብ የምግብ ዋስትና ችግር ያለበት እንደሆነ ያመለክታሉ። አስቸኳይ እርዳታው እንዲደርሰው የተለየው ሕዝብ ቁጥር ግን ከዚህ ዝቅ ብሎ 8.3 ሚሊዮን ሆኗል። ኮሚሽነር ምትኩ ካሳ እቅዱን ባቀረቡበት ወቅት ይህን ብለው ነበረ።
The Meher Assessment, combined with HNO, Humanitarian Need Overview, have identified...
የመኸር ወቅቱን ቅኝት ከሰብአዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋህደን ስንመለከተው እንደ አውሮፓ አቆጣጠር በ2019 ዓ.ም 8.3 ሚሊዮን ሕዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ይህንን አጠቃላይ ፍላጎት ለማሟላት የሚያስፈልገው ሀብት ደግሞ 1.34 ቢሊዮን ዶላር ወይም ከ28 ቢሊዮን ዶላር በላይ ነው። ከዚህ ውስጥ 600 ሚሊዮን ዶላር ለአስቸኳይ የምግብ እርዳታ የሚውል ነው። የቀረው 714 ሚሊዮን የአሜሪካ ዶላር ምግብ ነክ ላልሆኑ የእርዳታ አቅርቦት የሚውል ይሆናል።
አቶ ምትኩ ካሳክለውም የተረጂዎች ብዛት በተለያዩ አካባቢዎችና ምንስ አይነት እርዳታ ለምን ያህል ሕዝብ እንደሚያስፈልግ ዘርዘር ያለ መረጃ አቅርበዋል።
Of the total number of people requiring humanitarian assistance in 2019, 46%
በዚህ ዓመት ሰብአዊ እርዳታ ከሚጠብቁ ወገኖች መካከል 46% በኦሮሚያ፣ 20% በሶማሌ፣ 12% በአማራ፣ 10% በደቡብ ብሔር ብሔረሰቦች፣ 4% በትግራይ፣ 4% በአፋር የሚኖሩ ናቸው። የቀሩት በጋምቤላ፣ በቤንሻንጉል ጉሙዝ፣ በሐረሬና ድሬዳዋ ይገኛሉ። የእርዳታ ፈላጊ ህዝብ ቁጥር አምና ከነበረው 7.9 ሚሊዮን ዘንድሮ ወደ 8.3 ሚሊዮን ከፍ ብሏል፣ ወይም በ5.04% አድጓል ማለት ነው።
ኮሚሽነር ምትኩ በገለጻቸው ማጠቃለያ ላይ ከእርዳታ ጋር ብዙ ጊዜ የሚወሳውን የተባቂነት መንፈስና ራስን የመቻል የዕለት እርዳታና የዘላቂ ልማት ጥያቄን አንስተዋል። ጉዳዩ አዲስ እንዳልሆነ ያስታወሱት በብዙ ዓለም አቀፍ መድረኮችም ውሳኔ የተደረገበት እንደሆነ ያስገነዘቡት አቶ ምትኩ በዚህ ረገድ በኢትዮጵያ ውስጥ የወደፊቱ የትኩረት አቅጣጫ መሆን አለበት ያሉትንም ተናግረዋል።
I strongly believe that emergency food assistance, of course, save the lives of the people.
የአስቸኳይ ጊዜ ሁኔታ የምግብ እርዳታ የሰዎችን ሕይወት ያድናል የሚል ጠንካራ እምነት አለኝ። ይሁንና እንደ ኢትዮጵያ በተደጋጋሚ በድርቅ ለሚመታ አገር ይህ ዘላቂ መፍትሄ ሊሆን አይችልም። ስለሆነም መንግስትም ሆነ ሰብአዊ አጋሮች ሁሉ ሰብአዊ እርዳታን በመጠየቅ ከተመሰረተው አቅጣጫ ወጥተው የማህበረሰቦችንና የአገሮችን አይበገሬነትና በቶሎ ከጉዳት የማንሰራራት ጉልበት በሚያፋጥን የልማት ስራዎች የማትኮር ጊዜው አሁን ነው።
ይህን የሰብአዊ እርዳታ እቅድ ለማዘጋጀት በተካሄደው ጥናት በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መስሪያ ቤቶች፣ የክልል ዘርፍ ቢሮዎች፣ የተባበሩት መንግስታት ድርጅት የተለያዩ አካሎች እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች መሳተፋቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በትግራይና በአማራ ክልሎች ሕዝብ መካከል ጦርነትና ግጭት እንዲኖር የጠብ አጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራር አባላት ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አሳስቧል። ትላንት የተጀመረው የአማራ ክልል ምክር ቤት መደበኛ ጉባኤ በዝግ ሲመክር የዋለው የክልሉን ሰላምና የጸጥታ ሁኔታ ሲሆን የቀረበለትን ሪፖርት ገምግሞ ውሳኔ አሳልፏል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤውን ትላንት ጀምሯል። ጉባኤው የትናንትና ውሎውን በዝግ ሲመክር የዋለ ሲሆን አመሻሹን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስ መግለጫ ሰጥተዋል። ጉባኤው በትናንትና ውሎው የክልሉን የሰላምና የጸጥታ ሁኔታ የቀረበለትን ሪፖርት ካደመጠና ከገመገመ በኋላ ጠንካራ ውሳኔዎችን እንዳሳለፈ ነው ጽህፈት ቤት ኃላፊው የተናገሩት። በተለይ በአሁኑ ሰዓት በአማራና በትግራይ ህዝቦች መካከል የነበረውን መልካም ግንኙነት በማሻከር ጦርነትና ትንኮሳ እየፈጸሙ ላሉ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ አቶ አሰማሃኝ አስረስ መግለጫ ሰጥተዋል።
በሁለቱ ህዝቦች መካከል ግጭት ለመፍጠር አንዳንድ አካላት እያደረጉ ያሉት ድርጊት በአማራ ክልል ምክር ቤት ምንም አይነት ተቀባይነት እንደሌለው ገምግሟል። በዚህ ረገድ ከትግራይ ክልል አመራሮች በኩል የጦርነት ቅስቀሳዎች፣ ሰፊ ወታደራዊ ዝግጅት፣ ወደ አማራ ክልል አዋሳኝ አካባቢዎች ሰራዊት የማቅረብና አንዳንድ ጸባጫሪ አካሄዶች በአስቸኳይ እንዲቆሙ ከዚህ ድርጊታቸውም እንዲቆጠቡ ምክር ቤቱ አጽንኦት ሰጥቶ አሳስቧል። ከዚህ አልፎ በትግራይ ክልል የመሸገው በተለይ በለውጡ የተገፋው ስልጣኑን ያጣው የመቀሌው ቡድን ጦርነት ለመለኮስ ወይም ግጭት ለመፍጠር ቢፈልግ እንኳ ሰላም ወዳዱ የትግራይ ሕዝብ ዝም ብሎ ይመለከተዋል ብለን አናምንም። ምክንያቱም ከጦርነት የሚገኝ ምንም ነገር ስለሌለ የጦርነት ውጤቱ ጥፋት ነው። የጦርነት ውጤቱ ውድመት ነው። ከጦርነት የሚያተርፍ አካል የለም። በታሪክም በብዙ የጦርነት ታሪኮቻችን ያተረፍነው ነገር የለም።
ምክር ቤቱ ትናንት ባወጣው መግለጫ ላይ በመነሳት በተለይ በትግራይና በአማራ ክልል አዋሳኝ ድንበሮች አካባቢ እየሰፈረ ስላለው ጦርና በትግራይ አመራሮች በኩል እየተሰነዘረ ያለውን የጠባጫሪነት ቅስቀሳ በተመለከተ የክልሉን መንግስት አቋም ለመጠየቅ ወደ ትግራይ ክልል ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ በተደጋጋሚ ስልክ ብደውልም መልስ ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። በሌላ በኩል የትግራይ ክልል መንግስት በሰጠው መግለጫ ከአማራ ህዝብ ጋር ጦርነት ለማካሄድ የሚያስችል አንዳችም ምክንያት የለንም ብሏል። መግለጫው አክሎም የክልሉ መንግስትና ህዝብ ልማትና ሰላም ላይ ትኩረት አድርገው እየሰሩ ናቸው ማለቱን ሪፖርተራችን ሙሉጌታ አጽብሃ ከመቀሌ ዘግቧል። ተጨማሪ አለው።
የትግራይ ክልል ምክር ቤት ያወጣው መግለጫ እንደሚያመለክተው የአማራ ክልል ምክር ቤት ከየካቲት 26 እስከ 29 2011 ዓ.ም ያካሄደው ባለው አምስተኛ ዙር አራተኛ መደበኛ የሥራ ዘመን 12ኛ መደበኛ ጉባኤው የተለያዩ ውሳኔዎች ማስተላለፉን አስመልክቶ የክልሉ መንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር በትናንትናው ዕለት ለአማራ መገናኛ ብዙሃን ኤጀንሲ የሰጡትን መግለጫ ምላሽ ሰጥቷል። በአማራ ክልል መንግስት የተሰጠው መግለጫ ማስጠንቀቂያ አዘል መልእክት ነው የተሰራጨው ብሏል። ነገር ግን ያለው የትግራይ ክልል መንግስት መግለጫ የትግራይ ህዝብና መንግስት የጦርነት አስከፊነት ስለሚረዱ ዋነኛ አጀንዳቸው የሆነው ሰላም ማስፈን፣ ዲሞክራሲ ማስፋትና መልካም አስተዳደር ማንገስ እንዲሁም ፈጣንና ሁሉም በየደረጃው ተጠቃሚ የሚሆንበት ልማት ለማረጋገጥ እየጣሩ ይገኛሉ ብሏል። የትግራይ ህዝብና መንግስት በ17 ዓመታት የትጥቅ ትግል ወቅትም የደርግ ስርዓት ለመደምሰስ በተደረገው መራራ ትግል የአማራ ህዝብ ከወንድሙ የትግራይ ህዝብ ጎን ተሰልፎ ተገቢው መስዋዕትነት ከፍሏል በማለትም መግለጫው አስታውቋል። መግለጫው እንዳለው የትግራይ ህዝብና መንግስት የታገሉለት ህዝባዊ መስመር አንግበው ወደፊት ከመገስገስ ውጭ በወንድሙ የአማራ ህዝብ ላይ አፈሙዝ የሚያዞርበት አንዳች ምክንያት የላቸውም ሲል መግለጫው አስረድቷል። በመሆኑም የትግራይ ህዝብና መንግስት ባለፉት አመታት በተለያዩ ችግሮች የባከኑባቸውን ጊዜያት ለማካካስ የዲሞክራሲና የትራንስፎርሜሽን እቅድ ለማሳካት በመሯሯጥ ላይ ናቸው ብሏል መግለጫው። መግለጫው ሲቀጥል ማነው ግን በግላጭና ትንኮሳ የጦርነት አታሞ ሲጎስም የከረመው የሚል ጥያቄ አንስቷል። ምላሹም ሰላም ወዳድ ዜጋ ምስክርነት ሊሰጥ ይችላል ብሏል። ሽፍቶችም ጨምሮ የተለያዩ ጸረ ሰላምና ጸረ ልማት ኃይሎች የተለያዩ የሚዲያ አማራጮችን ተጠቅመው ላለፉት 3 አመታት ያለ ረፍት ቀንና ሌሊት የጦርነት ቅስቀሳ ትንኮሳ ከማካሄድ ዳልፈው በትግራይ ወሰኖች ሄድ መለስ ሲሉ ቆይቷል ሲል መግለጫው አስታውቋል። ባለፉት ጊዜያትም የትግራይ ክልል ብሔር ተወላጆች ብቻ በመሆናቸው በአማራ ክልል የተለያዩ ቦታዎች በድንጋይ ተቀጥቅጠው ተገድሏል። ከ50 ሺህ በላይ ዜጎች ጥረው ግረው ያፈሩት ሀብትና ንብረታቸውም ተዘርፏል። እትብታቸው ከተቀበረበት ቀየው ተፈናቅሏል። እንዲሁም የአማራና የትግራይ ህዝብ እንዳይገናኙ አውራ መንገዶችም ተዘግቷል ብሏል መግለጫው። የትግራይ ክልል መንግስት እንዳስታወቀው የህዝብ ለህዝብ ግንኙነቱ እንዲሻክር ጸረ ሰላምና ጸረ ልማት ኃይሉ ታሪክ ይቅር የማይለው በደልና ክህደት ፈጽሟል፣ ግን አልተሳካም በማለት መግለጫው አስቀምጧል። መግለጫው እንዳስታወቀው የትግራይ ህዝብና መንግስት ነጋ ጠባ ከጽንፈኛ ኃይሎች የሚወረወርባቸው የቃላት ጦርነትና ትንኮሳ ከልክ በላይ ያለፈ ቢሆንም ጦርነት ለየትኛውም ወገን እንደማይጠቅም ስለሚያውቁ እስካሁን ድረስ ትዕግስትን መርጧል ብሏል። ይህ ያደረጉበት ምክንያት ከዋነኛ የሰላም የልማት አጀንዳቸው ላለመራቅ ነው ብሏል። ስለሆነም ያለው መግለጫው የትግራይ ህዝብና መንግስት ዋነኛ ጠላት ደህንነት ነው። አሁንም ቢሆን ጦርነታችን ከደህንነት ጋር በመሆኑ ማንኛውም ሰላም ወዳድ ዜጋ ስጋት ሊገባው አይገባም ብሏል። የኢትዮጵያ ብሔር ብሔረሰቦች ህዝቦች በዋነኝነት የአማራና የትግራይ ህዝቦች ሰላም ተረጋግጦ የልማት ተቋዳሽ የሚሆኑበት በኢትዮጵያ ህገ መንግስት ተከብሮ የህግ በላይነት ተረጋግጦ ፌዴራላዊ ዲሞክራሲያዊ ስርዓት ተጠናክሮ ሲቀጥል ነውና የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤ በጸጥታ ጉዳዮች አስመልክቶ በትግራይ ክልል መንግስትና ህዝብ አስተላልፎታል የተባለው ውሳኔ ለአማራም ሆነ ለትግራይ ህዝብ ስለማይበጅ ጉዳዩ ዳግም እንዲያጤነው የትግራይ ህዝብና መንግስት ጥሪ ያቀርባል ብሏል የትግራይ ክልል መንግስት መግለጫ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ወደ ቀጣይ ዘገባ እናልፋለን። የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን ዕጣ ማውጣት ተከትሎ በኦሮሚያ ክልል በተለያዩ አካባቢዎች ተቃውሞ መቀስቀሱ ተሰምቷል። ሙክታር ጀማል ከአዲስ አበባ ተከታዩን ልኮልናል።
የአዲስ አበባ የጋራ መኖሪያ ቤቶች በእጣ እደላ አስመልክቶ በትላንትና ዕለት የወጣውን ዜና ተከትሎ በተለያዩ የኦሮሚያ ክልል የተቀሰቀሰው ተቃውሞ ዛሬም ቀጥሎ ውሏል። ሰልፈኞቹ በኮዬ ፈቼ፣ ቦሌ አራብሳና ሌሎች ከአዲስ አበባ ከተማ አስተዳደራዊ ወሰን ውጪ የሆኑ አካባቢዎች ላይ አርሶ አደሮችን በማፈናቀል ነዋሪዎችን ማስፈር የለበትም በማለት ተቃውሟቸውን አሰምተዋል። በጅማ ሁለታ፣ ሻምቡ፣ ከሚሴ ወሎ፣ አሰላ፣ ሻሸመኔ፣ አወዳይ፣ አዳባ፣ ባሌሮቤና ሌሎች አካባቢዎች ተመሳሳይ ተቃውሞዎች መሰማታቸውንም ተነግሯል። በጋራ መኖሪያ ቤቶች አካባቢ ተቃውሞ ወጥተው ያናገርኳቸው ሰው ይህን ተናግረዋል።
እኛ መልኩን ቀይሮ የመጣው ማስተር ፕላን ኦሮሞ ህዝብ ላይ ይቆም ነው ይላል ያለ ነው። አዲስ አበባ የተፈናቀሉት አርሶ አደሮች ወደ ቦታቸው ይመለሱ ነው ይላል ያለ ነው። እኛ ምን ጠይቃቸው ጥያቄዎች ኦሮሞ ህዝብ የሚጠይቀው ጥያቄ ብዙ ጥያቄዎች አሉ። እነዛ ጥያቄዎች መልስ ያገኙ ነው ይላል ያለ ነው። ይሄንን ነው እኛ ከነሱ ምን ፈልገው።
ድርጊቱ ቀረ የተባለውን ማስተር ፕላን በስውር የመፈጸም ሴራ ነው ያሉት ሰልፈኞች የኦሮሚያ ክልል መንግስት በአስቸኳይ መልስ እንዲሰጥበትም አስጠንቅቀዋል። በዛሬው ዕለት ሻሸመኔ ላይ በተደረገው ሰላማዊ ሰልፍ ያነጋገርኩትም ሰው ተናግረዋል።
የአዲስ አበባ ከተማ አስተዳደር በኦሮሚያ ክልል ውስጥ የተሰራውን ቤቶችን ለማከፋፈል ሲመጣ እንዴት ነው? በምን አይነት መልኩ ነው? በምን ህግ ነው መጥቶ የኦሮሚያ ክልል ውስጥ ገብቶ ይሄን ቤት መከፋፈል የሚችለው? ይሄንን ለመቃወም ነው ህዝቡ የወጣው። ቢኮዝ የኦሮሚያ መንግስት ምን እየሰራ ነው? ለምንድን ነው በዚህ ዙሪያ ላይ ዝም የሚለው? ለምንድን ነው ወጥቶ የራሱን የሆነ አቋም ለምን አያሳየንም? በምን ነው ህዝቡ የእኛ መሬት በፊትም አልቀንበታል፣ አሁንም እናልቅበታለን። ይሄ ሰልፍ ደግሞ ለኦሮሚያ ክልላዊ መንግስት መስጠንቀቂያ ነው። ለዛ ነው የወጣ ነው። መስጠንቀቂያ ሰጥተነዋል። የኦሮሚያ ክልላዊ መንግስት ወደ ስራው ተነስተው ስራውን መስራት አለበት። አቋሙን ለህዝቡ መንገር አለበት። ይሄ ደግሞ የአዲስ አበባ ከተማ አስተዳደርን አይመለከተውም። የኦሮሚያ ነው። የኦሮሚያ መንግስት አቋሙን ወጥቶ እንድገልጽልን እንፈልጋለን። ለዚህ ለእነሱ መስጠንቀቂያ ነው።
ትላንት በተከናወነው የጋራ የመኖሪያ ቤቶች እጣ ማውጣት ስነ ስርዓት ላይ የተገኙት የአዲስ አበባ አስተዳደር ምክትል ከንቲባ ታከለ ኡማ በጋራ መኖሪያ ቤቶቹ ግንባታ አርሶ አደሮች ከፍተኛ መስዋዕትነት መክፈላቸውን ገልጸው የቤቶቹን እደላ በተመለከተ የተፈናቀሉ አርሶ አደሮችና ቤተሰቦቻቸው እድሉን እንደሚያገኙም ገልጸዋል።
ልማት በጋራ ተጠቃሚነት ላይ ካልተመሰረተ አንደኛው የሚጠቀም አንደኛው የሚጎዳ መሆኑ ስለማይቀር በተለይም የእርሻ መሬታቸውን ለእነዚህ ተግባራት ስሉ የለቀቁና ለኢኮኖሚና ማህበራዊ ቀውስ የተዳረጉ አርሶ አደሮችና የአርሶ አደር ልጆች ህመማችሁ የእኛም ህመም እንደሆነ እንዲታወቁና በዚህ ታሪካዊ የሀገር ግንባታና በጋራ ትግል እየመጣ ባለው ፈጣን የሀገር ግንባታ ሂደት በልጆቻችሁ የሚመራው መንግስትና መንግስታችሁ መስዋዕት ለከፈላችሁ ሁሉ ከምንም ጊዜ በላይ ልግሳችሁ እንደሆነ ላረጋግጥላችሁ ፈልጋለሁ። በዚህ ዙሪያ ለአርሶ አደሩና ለአርሶ አደር ልጆች በከተማችን አስተዳደር ካቢኔና በቤቶች አስተዳደር ቦርድ ያለይታ እንዲሰጣቸው ተወስኗል።
የህዝቡን ጥያቄ በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ካቢኔ ዛሬ ሲወያይ እንደነበረ የውስጥ ምንጮች ገልጸዋል። በዛሬው ዕለት መግለጫም ይሰጣሉ ተብሎ ሲጠበቅ የቆየ ሲሆን አመሻሽ ይህ ዝግጅት እስከተጠናከረበት ጊዜ ድረስ መግለጫው አልደረሰንም። ከወጣ ነገ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። የኦሮሚያ ብሔራዊ ክልላዊ መንግስት ማምሻውን አውጥቶታል የተባለ መግለጫ ደርሶናል። ጥራ አድርጌ አቀርበዋለሁኝ። በአዲስ አበባና በኦሮሚያ መካከል ያለው የአስተዳደር የወሰን ጉዳይ እልባት ሳይሰጠው የጋራ መኖሪያ ቤቶች በዕጣ ለባለ ዕድለኞች መተላለፋቸው ተገቢ አይደለም ሲል የኦሮሚያ ብሔራዊ ክልላዊ መንግስት ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የክልሉ መንግስት ዛሬ ባወጣው መግለጫ የኦሮሚያ ክልል ጥያቄ እያነሳባቸው ባሉና የክልሉን ወሰን አልፎ የተገነቡ የጋራ መኖሪያ ቤቶች በዕጣ ለተጠቃሚዎች የማስተላለፍ ሂደት እንዳይተገበርም አቋም መያዙን መግለጹ ተዘግቧል። የኦሮሚያ ክልል መንግሥት በአሁኑ ወቅት በሁሉም አቅጣጫ የሕዝቡን ተጠቃሚነት ለማረጋገጥ ደረጃ በደረጃ እየሠራ መሆኑንና ትልልቅ ስኬቶች እየተመዘገቡ ናቸው ሲል በላከለት መግለጫ ማስታወቁን ፋና ብሮድካስቲንግ ዘግቧል። የአዲስ አበባ ጉዳይም ይሁን ከዚሁ ጋር ተያይዘው የሚነሱ ጉዳዮች በሙሉ በቅደም ተከተላቸው መልስ እንዲያገኙ በተሐድሶ ስምምነት ላይ መደረሱንም የኦሮሚያ ብሔራዊ ክልላዊ መንግሥት ማመልከቱን ፋና ዘግቧል። በጊዜ ካገኘን ዘርዘር ያለ መረጃ ደግሞ ይዘንላችሁ እንመለሳለን። ወደ ተከታዩ ዘገባ እናልፋለን።
ትላንት ሥራ የማቆም አድማ መጥተው የነበሩ የሐዋሳ ኢንዱስትሪ ፓርክ ሠራተኞች ከስምምነት በመደረሱ ወደ ሥራቸው መመለሳቸውን ፓርኩ ገልጿል። ሥራ የማቆም አድማ መጥተው የነበሩት የአንድ ኩባንያ ሠራተኞች እንጂ እንደ አጠቃላይ የፓርክ ሠራተኞች መገለጽ የለበትም ብለዋል የፓርኩ ሥራ አስኪያጆች። የደቡብ ክልል ሠራተኛና ማኅበራዊ ጉዳይ ሰላማዊ የኢንዱስትሪ ግንኙነት ዳይሬክቶሬት ከሠራተኞችና አሰሪዎቻቸው ጋር መወያየቱን ገልጾ ሠራተኞች ሥራቸውን እየሠሩ መብታቸውን እንዲጠይቁና ባለሀብቶች ደግሞ አለ የተባለውን ችግር እንዲፈቱ መተማመናቸውን ተናግሯል። የኢትዮጵያ ሠራተኞች ማኅበራት ኮንፌዴሬሽን የደቡብ ክልል ቅርንጫፍ በበኩሉ የሐዋሳ ኢንዱስትሪ ፓርክ ሠራተኞች ችግር የሚፈታው መብታቸውም የሚከበረው በማኅበር ሲደራጁ ነው ብሏል። ሠራተኞች ከውይይት በኋላ ወደ ሥራ የተመለሱ ቢሆንም የደሞዝ፣ የሠራተኞች አያያዝና ደህንነታቸውን የተመለከቱ ጉዳዮች እልባት እንዲያገኙ እየጠየቁ ነው። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
ትላንት በተለይ ከሰዓት በፊት የሚከፈለን ደሞዝ አነስተኛ ነው በማለት ስራ የማቆም አድማ የመቱ የሐዋሳ ኢንዱስትሪ ፓርክ ሰራተኞች ከሰዓት በኋላ ስራ መጀመራቸውን በኢንዱስትሪ ልማት ኮርፖሬሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ተናግሯል። ሰራተኞቹ ወደ ስራቸው የተመለሱት ተወያይተው ከስምምነት በመደረሱ ነው። አቶ ፍጹም ከተማና በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል ስራ የማቆም አድማ መጥተው የነበሩት የአንድ ኩባንያ ሰራተኞች እንጂ እንደ አጠቃላይ የፓርኩ ሰራተኞች መገለጽ የለበትም ብሏል።
ፓርክ ውስጥ ቁጥራቸው በርካታ የሆኑ የውጭና ሀገር ውስጥ ካምፓኒዎች አሉ። በትላንትናው ዕለት የተፈጠረው አንድ ካምፓኒ ላይ ነው ሰራተኞች ስራ ማቆም ያደረጉት። ስለዚህ እሱ ላይ የኢንዱስትሪ ፓርኩ ሰራተኞች ተብሎ የተገለጸው እንዲስተካከል እንፈልጋለን። 25,000 ሰራተኞች ናቸው ፓርክ ውስጥ እየሰሩ ያሉት አሁንና አንድ ካምፓኒ ጋር የተነሳ ቅሬታ ነበር በሰራተኞችና በአሰሪዎቻቸው መሀል። ስለዚህ ያ ሙሉ ለሙሉ ፓርኩን ይወክላል ብለን አናስብም፣ ግን ቅሬታ እንደ ቅሬታ ደግሞ መስተናገድ አለበት። ቅሬታቸውን የሚመለከተው አካል ጥያቄዎቻቸውን ሰምተው ከካምፓኒው ማኔጅመንት ጋር ተነጋግረው ያሉትን ችግሮች የረጅምና የአጭር እቅድ አውጥተው ተነጋግረው ሰራተኞች ወደ ስራቸው ተመልሰው ዛሬ ሁሉም ሰራተኞች ስራቸው ላይ ነው ያሉት።
አቶ ፍጹም ፓርኩ ውስጥ እንደ የኩባንያዎቹ አይነት ባህልና የቴክኖሎጂ አጠቃቀም የተለያየ የክፍያ መጠን መኖሩን ተናግረው ኩባንያዎቹ ሰራተኞች በሚያሳዩት የማምረት ብቃታቸው ጥቅማ ጥቅምና ማበረታቻ እንዲያደርጉላቸው ግፊት የተደረገ መሆኑን ተናግረዋል። በፓርኩ ያሉ ችግሮችን በአጭርና በረጅም ጊዜ እቅድ ለመፍታት ከባለድርሻ አካላት ጋር እየተሰራ መሆኑንም ገልጸዋል። ከቅጥር ሁኔታቸው እስከ ስራ ገበታቸው ድረስ ሰራተኞችን ጉዳይ የሚከታተልና በዚህ ዙሪያ የሚሰራ ላበር ዩኒት የተሰኘ ቡድን መዋቅሩን ገልጸዋል።
ችግሮቹ ከሰራተኛው የሚመጡ ችግሮችን እየወሰዱ መፍትሄ የማምጣት ወደፊት አቅጣጫ የማስቀመጥ ስራዎች ከስር ከስር እየተሰሩ ነው። እዚህ የሚሰሩ ስራዎች ሌሎች ፓርኮች ላይም በተመሳሳይ መልኩ እዚህ የተከሰቱ ችግሮች እዛ ጋር እንዳይከሰቱ በደንብ ጥናት እየተደረገ ኢምፕልመንት እየተደረገ ያለውና የትኛውም ከሰራተኛው የሚመጣ ጥያቄ የሚናቅ የለም። ሁሉም ተወስዶ ያለውን ነገር ግን ከመብት ከግዴታ አንጻር ሰራተኛው ማወቅ ያለበትንም እንደዚሁ ብሪፍ እንዲደረግ፣ ካምፓኒዎችም የውጭ ካምፓኒዎች በተለይ ሎካሉን የሎካል ህጎችን ካለማወቅ የሚደረጉ ነገሮች ካሉ እነሱንም አድቫይዝ በማድረግ ወደ በመመለስ ስራዎች እየተሰሩ ነው ያሉት። ይህንንም እንዲያጠናክርልን የፌዴራል የሰራተኛና ማህበራዊ ጉዳይ እንደ እንደዚሁ እዚሁ መጥቶ ድጋፉን እየሰጠ ነው። ሰሞኑን አላማው ሰራተኛውን ጤታማ ማድረግ፣ ካምፓኒዎችን ጤታማ ማድረግ፣ ፕሮዳክቲቪቲ መጨመር፣ ኤክስፖርቱን ማሳደግ፣ የስራ እድሉን ማስፋት፣ የሰራተኛውን ተጠቃሚነት ማጉላት ነው።
የደቡብ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ሰላማዊ የኢንዱስትሪ ግንኙነት ዳይሬክቶሬት ዲሬክተር አቶ አስረስ ግዛው ከሰራተኛና ስራ የማቆም አድማ መጥቶ ከነበሩ ሰራተኞችና ከአሰሪዎቻቸው ጋር መወያየቱን ገልጸዋል። በውይይታቸው ወቅትም ሰራተኞች ደሞዛቸው ዝቅተኛ መሆኑን፣ በቂ የሕክምና አገልግሎት እንደማይሰጣቸው፣ የምግብ አቅርቦትም ውስን መሆኑና የሰራተኛ አያያዝ ጉድለት መኖሩን መናገራቸውን ተናግሯል። ሰራተኞች ስራቸውን እየሰሩ መብታቸውን እንዲጠይቁ፣ ባለሀብቶች ደግሞ አለ የተባለውን ችግር እንዲፈቱ መተማመናቸውን ገልጸዋል።
በእነዚህ ጥያቄዎች ላይ ጥያቄዎቹን ተቀብለን ግን እነሱ አሁን ስራ እየሰሩ መብታቸውን ደግሞ በዚህ አግባብ መጠየቅ እንዳለባቸውና እኛም መሰረታዊ ጉዳዮች ላይ ከተቋሙ ጋር ተነጋግረን ምላሽ እንዲሰጥ እንደምናደርግ ከነሱ ጋር ተግባብተን ሰራተኞቹ ወደ ስራ እንዲገቡ አድርገናል። ስለዚህ ሰራተኞቹ ወደ ስራ እንዲገቡ ካደረግን በኋላ ከድርጅቶቹ ጋር ተነጋግረናል። ድርጅቶቹም በአንዳንድ ጉዳዮች ላይ መልሰን እንፈትሻለን የሚል ነገር ነግረውናል። በተለይ ከሕክምና አንጻር ያነሱት ነገር ትክክል እንደሆነ እነሱም ተቀብለዋል። በቅርቡ በሁለት ሳምንት ጊዜ ውስጥ በቂ ባለሙያ እንቀጥራለን ብለው በዛም አንጻር ምላሽ ሰጥተዋል። ከምግብም አንጻር የጥራት ችግር አለ ብለው ላነሱት ኮሚቴ ተቋቁሞ ከዚህ በኋላ በኮሚቴ አማካኝነት የሚቀርብላቸው ምግብ ጥራቱ የተጠበቀ መሆኑን ቼክ የሚደረግበት ስርዓት እንዲፈጠር ከድርጅቱ ጋር ተግባብተናል። በመሰረታዊነት እንደ ሀገርም ይህ የደሞዝ ማነስ ችግር እንዲፈታ በተለይ በኢንዱስትሪ ፓርክ ብቻ ሳይሆን እንደ ሀገር ሚኒመም ወጅ የሰራተኞች የመቀጠሪያ መነሻ ባለመኖሩ አንዳንድ ችግሮች አሉ። ይህንን ደግሞ እንደ ሀገር እየታየ በየጊዜው ጥናት እየተደረገ ምላሽ እንዲሰጥ አዋጅ 377 ሲሻሻል እዛ ውስጥ ሚኒመም ወጅ እንዴት መስተካከል እንዳለበት የሚያይ አሰራር እዛ ውስጥ ተካቷል።
የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን የደቡብ ክልል ቅርንጫፍ ኃላፊ አቶ ጫና ያለው አወቀ በበኩላቸው እንዳሉት የአዋሳ ኢንዱስትሪ ፓርክ ሰራተኞች እስካሁን በሰራተኛ ማህበር አልተደራጁም። በመሆኑም መብታቸው እየተከበረ አይደለም ነው የሚሉት። ስለዚህ የፓርኩ ሰራተኞች ችግር የሚፈታው መብታቸውም የሚከበረው በማህበር ሲደራጁ ብቻ ነው ብሏል። ኮንፌዴሬሽኑ ከባለድርሻ አካላት ጋር በመሆን በአገር አቀፍ ደረጃ የኢንዱስትሪ ፓርክ ሰራተኞችን በማህበር የማደራጀት ስራ በቅርቡ ለመስራት ከስምምነት እንደተደረሰም ተናግሯል።
ሰራተኛው የደሞዝ ማነስ አለበት። እሱ የአመት ፍቃድ ችግር አለበት። የአዘን ፍቃድ ችግር አለበት። የወር ፍቃድ ችግር አለበት። አይሰጠውም። እነዚህ ነገሮች ስለሚደረጉ የግድ ሰራተኛው ተደራጅቶ መብቱና ጥቅሙ ማስጠበቅ እንዳለበት የእኛ እምነት ነው። ችግሮቹ በየወቅቱ ሲከሰቱ ሄደን በጋዜጣውም በምኑም እየተባለ የሚከበር ሳይሆን መብት ህብረት ስምምነት ሲኖር፣ ህብረት ስምምነት ማለት ከአዋጁ በታች ሌላ ህግ ማለት ነው። እንደ ድርጅት ኮንቴክስት አሰሪና ሰራተኛ ማህበሩ የሚያወጡት ህግ ማለት ነው። ሰራተኛ ማህበር ደግሞ መቋቋሙ በጣም አስፈላጊ ነው። ይህንም የኢትዮጵያ ሰራተኛ ኮንፌዴሬሽን በከፍተኛ ደረጃ ያምናል። ብዙ ኬዝ አንስቶ ብዙ ጭቅጭቅ ተደርጎ አሁን ወደ ተመተማመኑ ደረጃ ተደርሰዋል። በሚኒስቴር ደረጃ፣ በኢንዱስትሪ ፓርክ፣ በሀገር አቀፍ ደረጃ በኢንቨስትመንት ኮሚሽን፣ በኢትዮጵያ ሰራተኛ ኮንፌዴሬሽን አይለውም ሆነው የጋራ ኮንሰንሰስ ተይዟል። በቅርብ ምናልባት በአጭር ጊዜ የማደራጀት ስራ ይጀምራል።
ሰራተኞቹ ከውይይቱ በኋላ ወደ ስራ የተመለሱ ቢሆንም የደሞዝ የሰራተኛ አያያዝና ደህንነታቸውን የተመለከቱ ጉዳዮች እልባት እንዲያገኙ ጠይቀዋል። ሰራተኞቹ የሚከፈላቸው ደሞዝ ለቤት ኪራይ ከሚከፍሉትና ለወር አስቤዛቸው ከሚያወጡት ወጪ አልፎ ለሌሎች መሰረታዊ ፍላጎቶች እንደማይሆንም ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ለሌላ ታሪክ ደግሞ ወደ ዮናታን እንመለሳለን። ከዚያ በፊት ቀደም ሲል የአማራ ብሔራዊ ክልላዊ መንግሥት ለሰጠው መግለጫ ምላሽ የትግራይ ክልል መንግሥት መግለጫ በቀረበበት የሙሉጌታ አጽባሃ ዜና ውስጥ የትግራይ ክልል ምክር ቤት የተባለው የትግራይ ክልላዊ መንግሥት በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። የተከበራችሁ አድማጮች ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ብትገቡ ሙሉ መረጃ ታገኛላችሁ። በአየር ላይ የሚተላለፉት በቀጥታ ይተላለፋሉ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በፌስቡክ ላይቭ በቀጥታ እየተላለፈ ነው፣ ይሄ ስርጭት መከታተል ትችላላችሁ። በተጨማሪም የቪኦኤን አፕ ከጉግል ፕሌይ እና ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አሁን ከምሽቱ 3 ሰዓት ከ 39 ደቂቃ እየሆነ ነው። እያስተናገድናችሁ ያለ ነው ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
ወደ ተከታዩ ቅንብራችን እናልፋለን።
ለተፎካካሪ የፖለቲካ ፓርቲዎች የሚደረግ የበጀት ድጎማ ያንዲት ሀገርን የፖለቲካ ምህዳር በማጥበብም ሆነ በማስፋት የሚጫወተው ሚና የላቀ ነው ይላሉ የህግና የፖለቲካ ሰዎች። ዓለም አቀፍ ሁኔታዎችን አጣቅሰው አስተያየት የሚሰጡት ምሁራን እንደሚያሳስቡት የኢትዮጵያ ብሔራዊ ምርጫ ቦርድ መዋቅራዊ አደረጃጀትና ማሻሻያዎችን ካደረገ ተፎካካሪዎችን በመግፋት ገዥውን ፓርቲ በማፋፋት ላይ የተመሠረተውን የፖለቲካ ፓርቲዎች በጀት ድጎማ ቀመር እንዲስተካከል መጣር ይኖርበታል። ዮናታን ዘብዴዎስ በዚህም ላይ ዝርዝር ልኳል።
በወሎ ዩኒቨርሲቲ የህግ መምህር ዘላለም ሸቱ የፖለቲካ ፓርቲዎች የገንዘብ ድጎማና ይዞታ አሁን ለተጀመረ የዲሞክራሲ ስርዓት ሽግግር በሚኖሩት በጎና አሉታዊ ጎኖች ዙሪያ ጥናት አድርገዋል። ሞሩም የጥናታቸው ግኝትም እንደሚያስረዱት ከ1997 ምርጫ በኋላ የፖለቲካ ፓርቲዎችን የገንዘብ ሁኔታ የሚደነግገው ህግ ተፎካካሪ የፖለቲካ ፓርቲዎችን ከጨዋታ ሜዳው ያስወጣ ነው። አንዳንድ በፖለቲካው ውስጥ ተሳትፎ ያደረጉ ግለሰቦች ደግሞ ህጉ እንዳያማህጠራው እንዳይበላግፈው አይነት ነበር ሲሉ ቅሬታቸውን ያሰማሉ። የህግ ምሁሩ አቶ ዘላለም ስርዓቱ ተፎካካሪ ፓርቲዎች ከመንግስት ጋር ያላቸው ውድድር ውስጥ እንዲገቡ ማድረጉን ያስታውሳሉ።
ይሄ የፖለቲካ ፓርቲ የገንዘብ ሁኔታን የሚደነግገው ህግ እንደ ሀገር በምናይበት ጊዜ በተለይ ከምርጫ 97 በኋላ የወጣ አዋጅ ነው። ተቃዋሚ የፖለቲካ ፓርቲዎች ገንዘብ ሊያገኙ የሚችሉባቸውን አጋጣሚዎች በመዝጋት ላይ ተመስርቶ የወጣ አዋጅ ነው። በተቃራኒው ደግሞ በተለይ የመንግስት ድጋፍ አሰጣጥ ፎርሙላው እንደዚሁም ደግሞ ገዢው ፓርቲ ስልጣን ላይ ረጅም ዘመን በመቆየቱ ከፕራይቬት ዶኔሽን የሚያገኛቸውን እንደዚሁም የመንግስትን ሀብትና ንብረቶችም ለፖለቲካ ስራ የመጠቀም አጋጣሚና እድሉ ያለው መሆኑ እነዚህ ተደምረው በሚታዩበት ጊዜ ገዢው ፓርቲ ወይ ኢህአዴግ ከተቃዋሚዎቹ የተሻለ የፋይናንስ አቅም አለው። በዚህ የፋይናንስ አቅም እኩል ተወዳዳሪ መሆን የማይቻልበት ሁኔታ እንዲፈጠር አድርጓል ስርዓቱ።
የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ ህጉ በተወሰነ ደረጃ ተፎካካሪዎችን ተጠቃሚ የሚያደርግ አንቀጽ ቢያካትትም በሀገሪቱ ውስጥ ከነበረው ተጨባጭ ፖለቲካ ተሳትፎና የምርጫ ውጤት አንጻር አለ ከማለት ባለፈ ተደርጓል የሚያስብል ውጤት አልተመዘገበበትም።
ከመንግስት ለፖለቲካ ፓርቲዎች ተብሎ የሚሰጥ ድጋፍ ነበር። ነገር ግን ህጉ ምን ይላል መሰለ፣ በተወካዮች ምክር ቤት መቀመጫ ወንበር ያላቸው ፖለቲካ ድርጅቶች ፋይናንሱን ይከፋፈላሉ ይላል።
በ1997ቱም ሆነ በ2007ቱ ሀገር አቀፍ ምርጫ ገዢው ፓርቲ ከ99% በላይ አሸናፊ ሆኖ የተወካዮች ምክር ቤትን ወንበር ተቆጣጥሯል። ታዲያ በዚህ ውጤት ተፎካካሪ ፓርቲዎችን ተጠቃሚ ማድረግ ይቻል ነበር?
በ2007 አካባቢ በነበረው ምርጫ 100%፣ ከዛም በፊት በነበረው 99.6% በሚሆን ደረጃ የህዝብ ተወካዮች ምክር ቤት መቀመጫዎችን በሙሉ ጠቅልሎ ገዢው ፓርቲ ነበር የወሰደው። ስለዚህ ከዚህ አንጻር የፖለቲካ ድርጅቶች ምንም አይነት ድርሻ አልነበራቸውም ህጉን መሰረት አድርጎ። በዛ ምክንያት የፋይናንሱ ድጋፍ ምንም ሳይደረግ ነው የቀረው ላለፉት 10 ዓመታት።
ይህ የበጀት ቀመር በተለይ ተፎካካሪ ፓርቲዎች አይናቸውን በሌላ የገቢ ምንጭ ላይ እንዲያሳርፉ ማድረጋቸው ነው የሚነገረው፣ በዋናነት ደግሞ በዲያስፖራው። ይህስ በራሱ ተጽዕኖ ይኖረው ይሆን?
አብዛኞቹ ተቃዋሚዎች የሀብት ምንጫቸው የውጭ ዲያስፖራዎች ናቸው። ዲያስፖራ የተቃዋሚ ፓርቲዎች የሀብት ምንጭ ሲሆን ገንዘቡ ጋር አብሮ የሚሰጣቸው አጀንዳ አለ ማለት። ስለዚህ ተቃዋሚዎቹ የህዝብን የሀገርን ፍላጎት ከማንጸባረቅ ባለፈ የዲያስፖራውን አጀንዳ ይዘው ሀገር ውስጥ ይገባሉ።
አጠቃላይ የህግ የመፋለስ ሂደት ነው የነበረው። በዚህ ምክንያት የፖለቲካ ፓርቲዎች ሳይወዱ በግድ ለሌላ አካል ጥገኛ የመሆን ውጭ አካባቢ ድጋፍ እንዲደረግላቸውና የእነዛንንም ሀሳብ በገንዘብ ምክንያት እንዲሸጡ ሲያደርጉ የቆዩበት ሂደት ሲታይ የፖለቲካ ምህዳሩ ምን ያህል እየጠበበና እየሞተ እንደሄደ ያሳይ ነበረ። ያንንም ተከትሎ የመጣው የምታየው ነው።
በሁለቱም በኩል ያሉት ነገሮች በተለይ አሁን ለተጀመረው ዲሞክራሲ ስራ ሽግግር አደገኛ ስለሆኑ የሪፎርሙ አካል ሆኖ ሲሪየስሊ መያዝ አለበት። በተለይ አሁን ገንዘብ በጆንያ እዚህም እዛም ተገኘ በሚባልበት ዘመን የሚቀጥለው ምርጫ በስጋት እና የምርጫ ቦርድ አንዱ ሪፎርም ይህንን የመቆጣጠር አቅሙ በማዳበር ላይ እንዲሁም የህግ ማዕቀፎቹን ደግሞ የማሻሻል ነገሮችን ትኩረት አድርጎ መሰራት አለበት።
የፖለቲካ ፓርቲዎች የገንዘብ ድጎማ ቀመር ሚዛናዊ አይደለም ሲባል ማሳያው ምንድን ነው?
አሁን ያለው የገንዘብ የሀብት ስርዓት ገዢው ፓርቲ ነው ተጠቃሚ። ለምሳሌ የመንግስት ድጋፍ አሰጣጥን ማየት ነው። ፖለቲካ ፓርቲዎች ከሚያገኙ ገቢዎች ውስጥ አንዱ መንግስት የሚሰጠው ድጎማ ወይም ድጋፍ ለፖለቲካ ፓርቲዎች ነው። ድጋፉ የሚሰጥበትን ቀመር በምናይበት ጊዜ ለምሳሌ ከሚመደበው የድጎማ ገንዘብ 75% የሚወስዱ ሀብታሙን ገዢው ፓርቲ ነው። ቀመሩ እሱን ለመጥቀም ነው የተዘጋጀው።
ለረጅም ጊዜ ተሞክሮ አለን። በዚህ ጉዳይ ላይ ሁሉንም ከመንግስት የሚሰጠውን ድጋፍ በሚሊየን የሚቆጠር ገንዘብ ገዢው ፓርቲ ነበር ተቀብሎ ይወስደው የነበረው።
ገዢው ፓርቲ ለረጅም አመታት በስልጣን ላይ መቆየቱን ተከትሎ በተለይ ባለሀብቱ የገዢውን ፓርቲ በገንዘብ በመደገፍ የህዝብ ሀብትና ንብረት እንዲመዘበር አሊያም አላግባብ እንዲውል ምክንያት መሆኑን ምሁሩ ያስረዳሉ።
በስልጣን ላይ ረጅም ዘመን መቆየቱ ባለሀብቱ ፔይ ቱ ፕሌይ የሚባለው አይነት ከክልል ከክልል ነው ባለሀብቱ ተቋሚዎችን በገንዘብ ከመደገፍ ገዢው ፓርቲ ነው በገንዘብ መደገፍ የሚፈልግ ያን ተከትሎ የሚያገኘው አድቫንቴጅ ይሄ በሌላም ሀገሮች አለ። በተለይ አፍሪካ ሀገሮች ላይ ኢንከምበንሲ አድቫንቴጅ ስልጣን ላይ ከመቆየት የሚገኙ ጸጋ ኮቴሽን ውስጥ የሚገኝ ነው። ስልጣን ላይ ፓርቲ በመቆየቱ የሚያገኛቸው የስቴት ቢሮክራሲና ስቴት ሪሶርስን አቢዩዝ የማድረግ ለራሱ ፖለቲካ አጀንዳ የመጠቀም አዝማሚያዎች በአፍሪካ የሚታያሉ፣ እኛ ሀገር በጣም ጎልቶ ይታያል ማለት ነው።
ምርጫ ቦርድ ውስጥ የሚካሄደው ሪፎርም ገንዘብ በፖለቲካ ውስጥ ያለውን ሚና ግምት ውስጥ ያስገባ አይመስልም። እንደምሆሩ ገንዘብ የጥፋትም የልማትም ምንጭ ከሆነ በአግባቡ ሊተዳደርና ሊመራበት የሚገባ ስርዓት መዘርጋት ግድ ይላል።
ምርጫ ቦርድም ደግሞ በጣም ጠንካራ ሆኖ እያንዳንዱ ፖለቲካ ፓርቲ ምን ገንዘብ አለው፣ ለምን ፐርፖዝ አለው፣ እንዴት አወጣው የሚለው ኦዲት የማድረግ አቅም መገንባት አለበት። አሁን ምርጫ ቦርድ ላይ የተደረገ ያለው ሪፎርም ይህንን ጭምር የሚያካትት መሆን መቻል አለበት እና የኔ አንዱ ኮንሰርን ምንድነው አሁን ስለ ፖለቲካ ፓርቲዎች የሚደረገው ውይይት የሚደረገው ሪፎርም የገንዘብ በፖለቲካ ውስጥ ያለው ሚና ብዙም ኮንሲደሬት ተደርጎ ዲስከሽን ላይ ቴብል የተደረገ ነገር አይደለም። ይህን አጀንዳኛ የረሳ ነው አጀንዳ ነው።
በተፎካካሪ ፓርቲዎች በኩል ከበጀት ድጎማ ጋር ተያይዞ የሚስተዋሉ የአፈጻጸም ግድፈቶችና የሕግ ክፍተቶች እንዲስተካከሉ ጥያቄዎች እየቀረቡ መሆኑን የኢዴፓ ፕሬዝዳንት ይጠቁማሉ።
ለውጡን ተከትሎ ከመጣ በኋላ ያም ሕግ እንዲሻሻል ጥረት አድርገናል። ያ ሕግ እንዲሻሻል ሀሳቦች አቅርበናል። በዛ ሀሳብ መሰረት ያሁኑ አዲሱ ምርጫ ቦርድ የሕግ ማሻሻያዎችን እያደረገ ስለሆነ ይሄ የኛ ጥያቄና የኛ ፍላጎት እዛ ህግ ውስጥ ተካቶ መግባት እንዳለበትና ይሄ የፖለቲካ ድርጅቶች ከመንግስት ድጋፍ እንደሚደረግላቸው ይታወቃል። ስለዚህ ያም በእኛ ሀገር ተሞክሮም ይሄ መምጣት እንዳለበት ግፊት እያደረግን ነው ያለ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ በተነሱ ስጋቶችና ቅሬታዎች ዙሪያ ያለውን ምላሽ ለማካተት ጥረት ቢደረግም እስካሁን የሚመለከታቸውን አካላት ማግኘት አልተቻለም። የሚመለከተውን አካል እንዳገኘን ምላሻቸውን ለማካተት እንሞክራለን። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን አመሰግናለሁ። መስፍን ነው በነገራችን ላይ ከወሎ ነው የዘገበው። ቀደም ሲል በስተት ዮናታን ብለን ነበረ።
አድማጮች፣ አሁን ባህልና ማህበረሰብ ተከታዩ ዝግጅት ነው።
የኢትዮጵያውያን ውርስና ቅርስ ማህበረሰብ በሰሜን አሜሪካ 123ኛውን የአድዋ ድል በዓል ባለፈው እሁድ ከዋሽንግተን ዲሲ ጋር በምትጎራበተው ሲልቨር ስፕሪንግ ከተማ ቁጥሩ የበዛ የሚባል ታዳሚ በተገኘበት አክብረዋል። ባህልና ማህበረሰብ እንግዶችን ጋብዞ አወያይቷል። ተወያዮቹ የኢትዮጵያውያን ቅርስና ውርስና ቅርስ ማህበረሰብ ሊቀመንበር አቶ ነጋሽ ገብሬ፣ በመድረኩ ትዕይንት ያቀረበው የጣይቱ የባህልና የትምህርት ማዕከል ሥራ አስኪያጅ ዓለም ፀሐይ ወዳጆና በታሪክ ቀመስ ጉዳዮች ላይና በሌሎችም ርዕሶች ላይ የሚጽፉት የሕክምና ባለሙያ ዶክተር ሞገስ ገብረ ማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው።
አመሰግናለሁ። 123ኛው የአድዋ መታሰቢያ ክብረ በዓል በኢትዮጵያ ብቻ ሳይሆን ዋሽንግተንን ጨምሮ በዓለም ዙሪያ ኢትዮጵያውያን ባሉበት ሁሉ ለየት ባለ ስሜት ተከብሯል ዘንድሮ። ውርስና ቅርስ፣ አቶ ነጋሽ፣ ድርጅታችሁ ለ8ኛ ጊዜ ነው በዚህ ዋሽንግተን ዲሲ ውስጥ የዘንድሮን ሲያዘጋጅ፣ ለእናንተም ለየት ያለ ይመስለኛል በስፍራው ሄጄ እንደ ተከታተልኩት። እስኪ ንገሩን፣ እንግዳ ከአዲስ አበባ ድረስ ጋብዛችኋል። ዶክተር ዳኛቸው አሰፋ የፍልስፍና መምህር ናቸው በአዲስ አበባ ዩኒቨርሲቲ። በኢትዮጵያ ጉዳይ ለሚያቀርቧቸው ሀሳቦች በነቃ ተሳትፏቸው ይታወቃሉ። እሳቸውንም የጋበዛችሁበትን ጨምሮ የዘንድሮን ዝግጅታ ችሁን ለየት ያለ መንፈስ በእናንተ በኩል ያለውን ያስረዱን ባጭሩ።
እሺ፣ አቶ አሉላ በጣም አመሰግናለሁ ይህን እድል ስለሰጣችሁን። ድርጅታችን እንዳልከው አሉላ፣ የዚህን አመት ዝግጅት ለየት ባለ መንገድ እንዲሆን አድርገናል። በተለይ የጣይቱ የባህልና የትምህርት ማዕከል ከኛ ጋር ሆኖ በመሳተፉ ገርባላችን ትልቅ ድምቀት ሰጥቷል። ከዛም በተጨማሪ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ዘንድሮ ያው አንድ አመት ሊሞላው ነው። በጣም ለየት ያለ ሁኔታ ስለሆነ ለኛም ለድርጅታችን ልዩ አይነት መልክና ልዩ አይነት ዝግጅት እንድናደርግ አድርጎናል። በዛም እየተሳካልን ይመስለናል። እና እንዳልከው ዶክተር ዳኛቸው አሰፋ ነው ያጋበዝነው። ያ ዶክተር ዳኛቸው አሰፋ ብዙ ወቅታዊ ጉዳዮችን የኢትዮጵያን ታሪክ እየጠቀሱ በመድረክ ላይ ስላየናቸው በዚህ መስክ ጠለቅ ያለ እውቀት እንዳላቸው ስለተገነዘብን ቦርዱ ተሰብስቦ ብዙ ተወዳዳሪዎች አቅርበን ዶክተር ዳኛቸው አሰፋን መርጠን እና እሳቸውን ጋብዘን እንዳልከው የኢትዮጵያን የወቅቱን ሁኔታንና የአድዋን ድል ግንኙነቱንና ምሳሌነቱን አብራርተው እንዲያስረዱን ጠይቀናቸው ይህንን አድርገዋል። ተመልካቾቻችንም እንደተደሰቱ እርግጠኛ ነን። ይሄ ስንል ምንድን ነው? የኢትዮጵያ ሁኔታ በተለይ አሁን ጠቅላይ ሚኒስትራችን ዶክተር አብይ አህመድ በየአውሮፓም ሀገር እየሄዱ ከመንግስታት ጋር ከሚያደርጉት ስምምነት የኢትዮጵያን ውርስና ቅርስ የመጠበቅ ስለሆነ በተለይ ሁላችንም እንደተከታተልነው የፈረንሳይ መንግስት የላሊበላን ቤተ ክርስቲያን ህንጻ እንደሚያድሱ ስናውቅ ስንሰማ ይህ በቀጥታ የድርጅታችንን ዋና ዓላማና ስራ ስለሚመለከት በእውነቱ በጣም ተደስተናል። ሌላው ደግሞ በእውነቱ መነገርም ያለበት እንግዲህ በሳቸው ፕሮግራም ይቅርባይነትና መደመር ስለተባለ ለመጀመሪያ ጊዜ በድርጅታችን የኢትዮጵያን ኤምባሲን አነጋግረን ለዶክተር ፍጹም አረጋ የግብዣ ደብዳቤ ጽፈን እሳቸውም መምጣት እንደማይችሉና ተወካይ እንደሚልኩ ነገሩን። ያው በስብሰባችን ላይ እንዳየኸው ተወካዩ መልእክታቸውንም አስተላለፉ እና ይህ ኤምባሲው ጋራ አብረን የመስራት የሀገራችን ሁኔታ ወደ ጥንቱ ታሪካችን የመመለስና የመጠበቅ አይነት መንፈሶችና እርምጃዎች ስናይ በእውነቱ እኛ በጣም በጣም ተስፋ የሚሰጥና የሚያስመሰግን ሆኗል። ሌላው ለየት የሚያደርገው ደግሞ ወጣቶች በፊት ከምናዘጋጀው ለየት ባለ መንገድ የወጣቶችን ተሳትፎ በዛ አድርገናል። ራሳቸው እየፈለጉ ራሳቸው አዘጋጅተው እንዲያቀርቡ አድርገን በዛ አይነት የቀረበና እንዳልኩት ይሄ ሁሉ ተደምሮ ጥሩ አይነት ዝግጅት አድርገናል ብለን እናምናለን። ከምንጊዜውም የበለጠ ብዙ ሕዝብ የመጣበት ነው።
መልካም። በእርግጥም ቁጥሩ የበዛ ሕዝብ የተገኘበት ነው። ያዘጋጃችሁት አዳራሽ ግጥም ብሎ ሞልቶ ነበር በስፍራው ተገኝቼ እንደተመለከትኩት። አርቲስት አለም ፀሐይ ወዳጀው፣ ወደ አንቺ ልሻገር። በመድረኩ ያቀረባችሁት ትዕይንት ነው ለዚህ ውይይት ምክንያት የሆነን። በጣይቱ ማዕከል ተምረው ለፍሬ የበቁ ወጣቶች መሆናቸውን በመድረኩ ገልጸሻል። በእናንተም በኩል ያቀረባችሁትንም ዝግጅት፣ የህዝቡንም ምላሽ፣ ጠቅላላውንም ሁኔታ የተመለከታችሁበትን መንገድ አካፊን።
እሺ፣ እኔም አመሰግናለሁ አሉላ። ሁልጊዜ መቼም እንዲህ አይነት ኢትዮጵያን የሚመለከቱ ነገሮች እድል እየሰጠ ለህዝብ በማቅረብ አመሰግናለሁ። ምንድን ነው የሆነው? የኢትዮጵያ ቅርስና ውርስ በመሰረቱ ላለፉት 8 ዓመታት እንደተባለው ልዩ ልዩ ፕሮግራሞችን ሲያካሄድ ቆይቷል። አድዋንም በተመለከተ አምናም እዛው ተገኝቼ ነበረ። ዘንድሮን በጣም ለየት ያለና የደመቀ የሆኑባቸው የተለያዩ ምክንያቶች አሉ። አንደኛው በኢትዮጵያ ውስጥ የተከሰተው ለውጥና በዚህ በተከሰተው ለውጥ ምክንያት ደግሞ አንዳንዶቹ ከግንዛቤ እጥረት በአድዋና በመሪዎቻቸው ላይ የሚነሱ ጥያቄዎች ሁኔታውን ይበልጥ ያጎሉት ይመስለኛል። ሁለተኛው እኛ የፍቅር ምሽት ብለን በየዓመቱ በምናዘጋጅበት ሰዓት ላይ የ50 ዓመት የትዳር ባልና ሚስቶችን ስንሸልም የቀጥታ ስርጭት ስለነበር በብዙ ሺህ ሰዎች ተከታትለውት ነበር ፕሮግራሙን እና በዛ ላይ የአድዋን በዓል በዚህ መልኩ እንደምናከብር ደጋግመን ማስታወቂያ ለቀን ነበረ። በዛም የተነሳ ብዙ ጥሪ ከኛም አካባቢ ይመጣ ነበረ። ያው የጣይቱ ዝግጅት ባይሆንም ለውስና ቅርስ ነው እያላቸው ህዝቡ እንዲገኝ በማድረግ ህዝቡንም የበለጠ እንዲመጣ አድርገነዋል። ሶስተኛው የዶክተር ዳኛቸው መገኘት ራሱ ልዩ ድምቀት የሰጠው ነበረ። የእኛ ዝግጅት ሁሉም ሰው እንደተመለከተው ከ18 በላይ የሚሆኑ በመድረክ ሙያ በፕሮፌሽናል ደረጃ ሰርተው የማያውቁ ወጣቶችን መልምለን ልክ እንደ ፕሮፌሽናሎች በደመቀ መልኩ ያንን ዝግጅት እንዲያቀርቡ የጥበብንም ድልና የአድዋንም ድል በማቀናጀት እነዛ ወጣቶች ደግሞ ካለፈው የአድዋ የምኒልክ ምሳሌያዊ ድል ጀምሮ እስከዚህ እስከ ዛሬው ድረስ መዝጊያው መዝሙሩ ድረስ አንድነን በሚል በደመቀ መልኩ አዳራሽ ውስጥ ሰው ያለቀስ ነበር፣ አያቸው ነበር እየደወሉ ብዙ ሰው አስለቀሳችሁን ያለኝም አለ። በእንባ የሚሆንበት ምክንያት ይህንን ሰንደቅ ዓላማ ጉዳይና ይህንን የሀገር አንድነት የኢትዮጵያን ሉዓላዊነት ዛሬም በወጣቱ ትውልድ ውስጥ የማስረጹን ነገር አያይዘን ያቀረበ ነው። በትርኢቱም ላይ በእድሜ አንጋፋ ከሆኑት ጀምሮ ደግሞ ወጣት የሆኑ ትንንሽ ልጆችም አብረው ውስጡ ተካተው በታሪክም ከላይኛው ከአድዋ ድል እስከዚችኛዋ ኢትዮጵያ ድረስ እስከ አዲሲቷ ኢትዮጵያ ድረስ ለማያያዝ ነው የሞከርነው እና በጣም የደመቀ ነበረ። ትርኢታችንም ለሁኔታው ትልቅ አስተዋጽኦ እንዳደረገ ድርጅታችንም ደግሞ በመሳተፉ በጣም ውጤታማ የሆነ ዝግጅት ነበረ። በጣም በጣም ጥሩ ነው። ዝግጅቱንም አባላት በዚህ አጋጣሚ እናቱ ነጋሽንም ዶክተር ሞገስን ሌሎችንም የቦርድ አባላት በሚ እንኳን ደስ አላችሁ ልፈልጋል።
መልካም ዶክተር ሞገስ ወደ እርሶ ልሻገር። የዕለቱ የክብር እንግዳ የሆኑትን ዶክተር ዳኛቸው አሰፋን ባስተዋወቁበት አጋጣሚ ስለ ታሪክ፣ ስለ ስልጣኔ፣ ስለ ፍልስፍና ሌሎች ኢትዮጵያውያንን የሚያዩበት ይልቁንም ደግሞ ጥቁርና ነጭ በዘር የሚታይበትን ገጽታ የለወጡ ኢትዮጵያውያን ያከናውኗቸው ድርጊቶች አንዳንድ ጊዜ ኢትዮጵያውያን በጥቁርነት ለማየት ሁሉ የሚገደዱበትን ጨምሮ በቀልዳ ቀልድ ለዛ በታጀበ ቁም ነገር አካፍለዋል። እዛ መድረክ ላይ የፈነጠቁትን ከማንሳቴ በፊት የዘንድሮው 123ኛ ጊዜ የተከበረ ክብረ በዓል ለምን የተለየ ስሜት አሳደረብን? ምናልባት ብዙዎች በሀገር ውስጥም በውጭም በዚህ ሰዓት ሊያዛምዱት የሚችሉት ጉዳይ ያለ ይመስለኛል። እጅግ በደመቀ ምናልባትም ከቅርብ ዓመታት ወዲህ ባልታየ መልኩ ነው የተከበረውን የእርሶስ እይታ ምን ይሆን ዶክተር ሞገስ?
በጣም አመሰግናለሁ። በጣም አግባብ ያለው ጥያቄ ነው። ለመልስ ከመጀመሪያ አንድ ፈላስፋ ያለው ለመጥቀስ ፈልጋለሁ። ፈጣሪ ሆይ እኔ ለህልውናዬ ከጠላቶቼ ጋር ሌት ተቀን ስፋለም፣ አንተ ደግሞ እባክህ አደራህን ከወዳጆቼ ጠብቀኝ የሚል ብሂል አለ። ከወዳጆቼ የሚለው ደግሞ ከራሳችንም ጠብቀኝ የሚለው ጨምርበት ፈልጋለሁ። ምክንያቱም ዓለም ለእኛ ያለውን እኛ ያደረግነው ሴቶችና ድሎች ናፍቆት በአድናቆት ሲያከብረን፣ እኛ ደግሞ ራሳችን በራሳችን ስንንቅ ስናፈል በድብቅም ሆነ በገሃድ ራሳችን ለማጥፋት ስናደባ እንገኝ ነበረ። እግዚአብሔር ይመስገን ከአንድ ዓመት በኋላ ኢትዮጵያዊነታችን እንደገና እንዲከበርልን አትስ እንዲቀጥልን የተስፍንጭ ስላገኘ በጣም በጣም ደስ ይሆናል። በረጅሙ ታሪካችን ይህ ኢትዮጵያን ራሳችን በራሳችን ለማጥፋት ስንቸኩል ብዙ ጊዜ የተከሰተችው በ800 ዓመተ ምህረት በአይሁዶችና በክርስቲያኖች መካከል፣ በ1000 ዓመተ ምህረት ቀደማ በእስላሞችና በእኛ መካከል፣ በ1500 ዓመት እንደገና እርስ በርስ በክርስትናና በእስላሞች መካከል፣ በዘመነ መሳፍንት ጊዜ እርስ በርሳችን፣ እንደዚሁም ደግሞ በኢጣሊያ ጊዜ ኢትዮጵያዊነታችን አደጋ ወደቀበት ብዙ ጊዜ ነበረ። ባለፉት 27 ዓመትም ኢትዮጵያዊነታችን ጥያቄ ላይ ቀርቦ ከፍተኛ ጉዳት ላይ ደርሰን አሁን መጨረሻ ለማገገም በመጀመራችን በጣም በጣም ደስ የሚያሰኝ ሁኔታ ስለሆነ የዛሬ የድል በዓል ልዩ ሊያደርገው ችሏል። ዓለም ጥቁር ነጭን ሲያሸንፍ በ1800 ዓመተ ምህረት የሄቲ ባሮች አብዮት ነበር። ነገር ግን ምንም እንኳ በሚሊተሪ ቢያሸንፉ ድላቸውን በዲፕሎማሲ መቀጠል ስላልቻሉ አሜሪካኖች፣ ፈረንሳዮች፣ እንግሊዞች ከፍተኛ እዳ ጨምሮባቸው ሄቲ እንደደቀቀች አጼ ምኒልክን አንደኛ ጦርነቱ እንዳይነሳ በዲፕሎማሲ ያደረጉት ግን ጦርነቱ በተደረገ ጊዜ ወንዶችም ሴቶችም ያሳዩት እጅግ የሚያስደግ ጀግንነት፣ ከጦርነቱ በኋላ የጣሊያን ምርኮኞች አያያዛቸው፣ እንክብካቤያቸው፣ ከዚያም አልፎ ደርሶ የሮማ ጳጳስ ለአጼ ምኒልክ ያለፈውን እንዳላየ አይተን ዝም ብለ እስረኞችን ልቀቁልኝ ሲሉ አጼ ምኒልክ በትህትና በትዕግስት ግን ጠበቅ ባለ መንገድ ለመልቀቅ አለመቻላቸውን በሌላም በሌላ የሚያደርጉት የዲፕሎማሲ ብሰታቸው፣ እውቀታቸው፣ ትህትናቸው፣ ኩራታቸው፣ ግርማቸው ኢትዮጵያና ኢትዮጵያውያንን ማስከብሮ በዓለም ዘንድ እውቅና አስገኝቶልን ኤምባሲዎች፣ ቆንስላዎች እንዲቋቋሙልን ያደረገልን ይሄ የአድዋ በዓል ድላችን ነው።
አሉላንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች፣ የውይይት ቀሪ ሰፋ ያለ ክፍል አለው። የፊታችን እሁድ በራዲዮ መጽሔት ዝግጅት ይቀጥላል። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 28 ብር ከ33 ሳንቲም ተመንዝሯል። የባንክ መሸጫ ዋጋ 28 ብር ከ90 ሳንቲም ነው። nbe.gov.et ላይ 18 ተጨማሪ ምንዛሪዎችን ማግኘት ትችላላችሁ። የዓለም ድፍድፍ ዘይት ዋጋ 56 ዶላር ከ22 ነው። በኢትዮጵያ የወርቅ ዋጋ 24 ካራት 99.96 ከመቶ ጥራት ያለው 1264 ብር ከ35 ሳንቲም ነው በኢትዮጵያ ብሔራዊ ባንክ ተመን። የኢትዮጵያ ሜቴዎሮሎጂ ኤጀንሲ በዌብሳይቱ ethiomet.gov.et ላይ ካወጣቸው 33 የተለያዩ የኢትዮጵያ ግዛቶች ትንበያዎች ነገ አርብ የካቲት 29 አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። በታሪክ ውስጥ ለማየት በ1933 ዓ ም የእንግሊዝ ጦር ወደ ኢትዮጵያ የገባው ዛሬ ነው። ስልክም የተመዘገበው ዛሬ ነው በአሌክዛንደር ግራሃም ቤል። ክቡራትና ክቡራን አድማጮች፣ የምሽቱ የአየር ስርጭት ፕሮዲውሰር ንጉሥ ታምሬ፣ ቴክኒሽያኑ ቢል አንድሪዮቲ፣ የማኅበራዊ መገናኛ ብዙሃን ፕሮዲውሰር አበባየው ገበያው፣ እኔም ማስተናጋጃችሁ ሰሎሞን አባተና
ሰለሞን ክፍሌነን አብራችሁን ስለ ቆያችሁ እናመሰግናለን።
የትግርኛ ዝግጅት ከዚህ ቀጥሎ ይቀርባል። በእኛ በኩል
ሰላም፣ ደህና ደሩ፣
ደህና ደሩ።